የዓለም አቀፍ የኢትዮጵያ ሴቶች ድርጅት ድምጽ ሬዲዮ ነው። የዓለም አቀፍ የኢትዮጵያ ሴቶች ድርጅት ድምጽ ሬዲዮ አገልግሎት ከWGHS ሬዲዮ ጋር በመተባበር ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 8 ሰዓት ተኩል እስከ 9 ሰዓት በ1390 AM የሚያስተላልፈውን ፕሮግራም አሁን ጀመረ።
ጤናስጥልኝ ውድ ኢትዮጵያን አድማጮቻችን እንደምን ሰነበታችሁ? ለዛሬ ግንቦት 24 2000 ዓመተ ምህረት የዓለም አቀፍ የኢትዮጵያ ሴቶች ድርጅት የሬዲዮ ዝግጅት በትናንትናው ዕለት ወደ ውጭ ሀገራቸው የተመለሱት የቅንጅት መሪ አቶ ኃይሉ ሻውልን ባጭር ውይይትና ቃለ ምልልስ ለህብረተሰቡ ጠቃሚና ገንቢ የሆነ አመላካች ምክር የያዘ ቃለ ምልልስን ይዘንላችሁ እንቀርባለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በትህትና እንጠይቃለን። ጤና ይስጥልኝ አቶ ኃይሉ ሻውል፣ በቅድሚያ ለዓለም አቀፍ የኢትዮጵያ ሴቶች ድርጅት የሬዲዮ ክፍል እንዲሁም ደግሞ በአድማጮቻችን ስም ይህንን አጭር ውይይትና ቃለ ምልልስ ለህብረተሰቡ አመላካች መልእክት ለማስተላለፍ ፈቃደኛ ሆነው ለመስጠት በመገኘቶ በጣም አመሰግናለሁኝ። እንደሚያውቁት የኢትዮጵያ ህዝብ ትግል በግንቦት ወር በወያኔ ኃይል ተጽዕኖ ተደርጎበት ለባርነት እንደተዳረገ ሁሉ በዚሁ ግንቦት ወር ደግሞ የዛሬ 3 ዓመት የድሉ ባለቤት ለመሆን ብዙ ተስፋ የነበረበት ወቅት ነበረ። ሆኖም ግን የዚህ ትግል ባለቤት እንዳይሆን ሆኗል። አሁን ባለንበት የትግል ሁኔታ፣ የሀገራችን አጠቃላይ ሁኔታ እንዲሁም ደግሞ የቅንጅት እንደ ድርጅት ምን ላይ እንዳለና ወደፊትስ የሚጠበቀው ተስፋ ምን እንደሆነ በተለይም ደግሞ እኛ የዓለም አቀፍ የኢትዮጵያ ሴቶች ድርጅት ሬዲዮ በመሆናችን ማወቅና ማሳወቅ የምንፈልገው የኢትዮጵያ ሴቶች ሊኖራቸው የሚገባው ሚና በቅንጅትም ሆነ እንዲሁ በሀገራዊ ጉዳይ ላይ ምን እንደሚመስል ሊያመላክቱን፣ ያለፈውስ ምን ይመስል ነበር? ከዛስ ምን እንማራለን?
በመጨረሻው ቀን እንድ ስለሰጠሽ እዚህ ሀገርም በቆየሁበት ጊዜ ብዙ ትምህርት ተምሬያለሁ። የምንጠብቀውንም የማንጠብቀውንም አውቄያለሁ። አንድ ግን ሴቶችን በተመለከተ እዚህና አዲስ ኢትዮጵያ ያለውን ልዩነት እንዳለው ልገልጽ ፈልጋለሁ። ኢትዮጵያም እንዲሁ ብዙ ሴቶች በፖለቲካ አይሳተፉም ነበር። ቀስ በቀስ ሲባል መጀመሪያ በገጠር ምን አደረግን? አንድ ገበሬ ቅንጅት የሚገባ ከሆነ እሱ 1 ብር ከከፈለ ሚስትየዋ 50 ሳንቲም፣ ልጁ ምንም ሳይከፍል እንዲገባ በማድረግ ብዙዎችን ቀስ በቀስ ስበን አሁን በብዙ ክልል ውስጥ ሴቶች ከፍተኛ ቁጥር ይዘዋል። አመራሩም ላይ እየገቡ ናቸው። በደቡብ አሁን 1-2 ዞኖች ውስጥ የሚመሩት ሴቶች ናቸው። ከዛ በኋላ ነው የአዲስ አበባ ሰዎች ፖለቲካ ውስጥ መግባት የቻሉት። ከዛ በፊት ባሎቻቸውም እንዳይገቡ በር እየዘጉባቸው አትግቡ፣ ትሞታላችሁ፣ ትገደላላችሁ በሚል ህዝቡን ባሎቻቸውን በጣም ችግር ውስጥ አስገብተው ነበር። እነሱ ደግሞ አሁን ስለገቡ ደስ ብሎን ምርጫው ላይ ያገኘነው ውጤት እነሱ በመሳተፋቸው ነው። እዚህ ስመጣ ደግሞ ልክ ድሮ በኢትዮጵያ ያየሁትን ሳይቆይቻለሁ። በየስብሰባው በሚሄድበት ጊዜ የሴቶች ቁጥር በጣም 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 ያነሰ፣ በየቦታው የትም ቦታ ብንሄድ ያነሰ በመሆኑ ምን መጣ? እዛ እንኳን ችግሩ ይገባኛል፣ እዚህ ምንድን ነው ብዬ በማይበት ጊዜ የቤት ስራ ሊሆን ይችላል። ውጭ ሰርታ መጣ የቤት ለቤተሰቧ ለልጆቿ ምንም ሰራተኛ ድጋፍ የሌለበት ቦታ መስራት አስቸጋሪ ነው። ነገር ግን በዚህ ተቃራኒ ደግሞ ወጣቶች ልጅ የሌላቸው አሉ። እነሱም እንደዛው ስላልገቡ እንግዲህ ሌላ ችግር አለ። የእኛም ድጋፍ ድርጅት በዚህ ረገድ ለምን አልሰራም በሚል ብዙ ተወያይተናል አልፎ አልፎ። አሁን ግን ሁላችንም ተስማምተናል። የተስማማነው ምንድን ነው? የወንድም ሆነ የሴት እዚህ ሀገር ስራቸው ቤትም ውስጥ እኩል የሆነ ስለሄደ በፖለቲካውም እኩል ሊሆን ይገባል የሚል ስምምነት አለን። ስለዚህ አንድ ስትራቴጂ አውጥቶ ሴቶች በሰፊው እንዲሳተፉ ማድረጉ አስፈላጊ ነው። ለኢትዮጵያ ብቻ ሳይሆን ለሴትም ለክብሯ ለእኩልነቷ ማስመስከሪያ ይሆናል። ይህንን ማድረግ ካልቻል በእውነት ልክ የድሮ አርኬክ የሆነ ሶሳይቲ ይዘን ዲሞክራሲ ጋር ለመጠጋ ተቸግረናል። ዘብተኝነት እየበዛ ይሄዳል። ለምሳሌ አሁን የቅንጅትን ችግሮች በምናይበት ጊዜ የሴቶች ተሳትፎ ኔግሊጅብል ወይንም አናሳ መሆኑ አስተዋጽኦ አድርጓል የሚል ግምት አለኝ። ምክንያቱም አንዳንድ ሰዎች አምቢሽን ያጠቃቸዋል። ሴቶች ይህን አይነት ችግር ብዙ አላየውባቸው። ስለዚህ እነሱ እዚህ ቢገቡ ኖሮ እውነትን መስመር ይዘው ይሄዳሉ፣ እውነትን መስመር ያስይዛሉ የሚል ግምት ነበር። ግን ያላስጠጋናቸው መሰለኝ። ያላስጠጋናቸው የምለው እንደ ልብ ሀሳባቸውን እንዳያንሸራሽሩ ያላደረግን ሊሆን ይችላል። ለወደፊት ግን ይህንን እንደ ምክንያት ወስደው ሴቶች ራሳቸውን ወደ ማግለሉ በመሄድ በብቸኝነት ሊቆዩ አይገባም የሚል እምነት ነው ያለኝ እኔ። እና እኔ ወደ ሀገሬ በሚሄድበት ጊዜ በተስፋ ነው የሚሄደው። ሴቶችም ወንዶችም በእኩልነት ተሳትፎ ያደርጋሉ በሚል ነው። እና ትግሉም ደግሞ ውጤታማ ይሆናል የሚል እምነት ስላለኝ ነው። ግን አሁን በየቢሮችን ውስጥ የሚሰሩት ሁለቱም ናቸው። ሴቶችም ወንዶችም ከፍተኛ አስተዋጽኦ እያደረጉ ነው። እና እኛ በዚህ ረገድ ሴቶች ደከሙ የምንልበት የለም። ያም ሆነ እዚህ ግን ብዙ ነገሮች አሉ።
እዚሁ ላይ እንደው እንዲጨምሩበት፣ በእርግጥ ኢትዮጵያ ውስጥ የሚኖሩት ሴቶች የችግሩ ተካፋይ በመሆናቸው አሁን እርስዎ እንዳሉት በንቃት በተሻለ መንገድ ይሳተፋሉ ከኛ በተሻለ። እስኪ ለዚህ ውጭ ላለ ነው ኢትዮጵያኖች እንዳሉት በደንብ ገብተን የምንሳተፍበት ሴቶች የሚሳተፉበትን ሁኔታ ቅንጅት በምን መንገድ ያመቻችላቸዋል? እርስዎስ ምን ጥሪ ያደርጋሉ? በተለይ ውጭ ላለ ነው
እንግዲህ እንደምታውቂው ለሴቶችም ሆነ ለወንዶች አንድ ችግር ፊት ለፊት ሲያዩት ነው ለምን ይሆናል እንዲህስ ባረግ የሚል ጥያቄ የሚመጣው። ያ ሲሆን ነው። ነገር ግን አሁን እዚህ ሀገር ያሉት ችግሩ የኢትዮጵያ ችግር ሩቅ ሆኖ ስላለ አልፎ አልፎ ሀገራቸው ሲሄዱ እንጂ በፊት ለፊት አፍጥጠው በየቀኑ የሚያዩት ስላልሆነ ተሳትፋቸው ቢያንስ አልገረም። ግን አደራ ምለው ይሄንን ሲያደርጉ ግን ሁልጊዜ የኢትዮጵያን ሁኔታ ቢያዩ ጥሩ ይመስለኛል። የኢትዮጵያን ሁኔታ ማየት ማለት በቤተሰብ ላይ የሚደርሰውን የቤተሰብ ጭቆናና የእነሱ የራሳቸው ዘመዶች መማር ያቃታቸው በእነሱ ላይ ብቻ እዚህ ባሉት ኢትዮጵያን ላይ በመመካት እነሱም እንዳድጉ እዚህ ገንዘባቸው እነኛን ህዝብ ለማኖር እንደሚሄድ ቢመለከቱት የኢትዮጵያ ነጻነት መምጣት በእውነት ከሁሉ በላይ ከሁሉም በላይ ትኩረት ሊሰጠው የሚገባ ጉዳይ ነው። ይህ ጉዳይ ቅድም እንዳልኩት ሴቶች በቅድሚያ ይነካቸዋል። ውጤታማ መሆኑ በቅድሚያ ለእነሱ ይሰማል፣ ጉዳቱም ለእነሱ በቅድሚያ ይሰማል። ምክንያቱም በልጆቻቸው ላይ ስለሚያዩት። አሁን ብዙ ጊዜ ተሳተፉ ቢባል ምን ብሎ ሰው አይሳተፍም። እኔ መጠየቅ ፈልገው ግን እያንዳንዷ ሴትም ሆነ ወንድ ቤቱ ሲገባ ቁጭ ብሎ ትንሽ ግማሽ ሰዓት ለራሱ ይዞ ምን እየሰራሁ ነው? ለማን እያገለገልኩ ነው? ምን ውጤት አስገኛለሁ? ለኢትዮጵያስ የሚበጃት ምንድን ነው? ከነማንስ ጋር መስራት እችላለሁ? የሚል ራስን የመመርመር ራስን የመጠየቅ እንጂ እከሌ እንዲያረገ እከሌት እንዲያረገች ሳይሆን እኔ ምን ላድርግ ነው? እንደዚህ አይነት ፍቅርን የሚያንጸባርቅ አስተሳሰብ የሚያስቡ ሴቶችም ሆኑ ወንዶች ሌሎችን ሊስቡ ይችላሉ። ነገር ግን እከሌህን አጠፋ፣ እከሌ በዚህ ወጣ፣ እከሌ በዛ ገባ የሚለው ለኢትዮጵያ ሕዝብ ብሎ ታስሮ የተጉላላውን ሰው ሁሉ እስከ ማባተል ድረስ ሲደርስ አይቻለሁ። ይሄ ለኢትዮጵያም ሆነ ለእያንዳንዳችን ህሊና የሚበጅ አይሆንም። ይሄ ደስታን አያስገኝም፣ ሐዘንን ብቻ ነው። ዛሬ ሐዘን ቢሆን ነገ ደስታ ማምጣት መቻል አለብን። ቤተሰብ ማለት አንድ ወንድም ሆነ ሴት ቤታቸው ሲገቡ አንድ ተስፋ የሚያደርጉት አንድ ለብቻቸው እነሱ ለሀገራቸው አስተዋጽኦ የሚያደርጉት ቁጭ ብሎ መወያየትና መወሰን አለባቸው። ችግር ቢመጣም ይሄ ችግር ከምን ተነሳ? ይህን ችግር ለመፍታት እኔ አስተዋጽኦ ምን ላድርግ? እነማንን ልጠይቅ? እንጂ እዚህ በአሁን ጊዜ በተለመደው አሰራር አንድ ሰው መጥፎ ነገር ሲናገር ያን መጥፎ ነገር በጀርባ አንጠልጥሎ በየቦታው እንደ መርዝ መበጠን፣ ይሄ ኢትዮጵያን የሚያጠፋ ለጠላቶቿ ጥንካሬ የሚሰጥ ነው። ስለዚህ አንድ አቋም ከመውሰድ በፊት ምን እያረኩ ነው የሚለው ራስን የመገመት በራስ መተማመን ብቻ ሳይሆን ተማምኖ ወደ ትልቅ ነገር፣ ወደ ፍቅር፣ ወደ አብሮ የመጓዝ መንገድ የሚያመጣውን ማሰብ ለሀገርም ትልቅ አስተዋጽኦ ነው። ለሀገር ደግሞ አስተዋጽኦ የሰጠ የህሊና ምንም ችግር አይኖረው። ደስታን የሚያመጣው ሌሎቹ ሲደሰቱ ማየት ነው። እንቅልፍ መተኛት የሚቻለው ሌሎቹም ዛሬ አልተሰቃዩም ብሎ እምነት ሲኖር ነው። ግን ለየብቻ እኔ ነኝ ብለን የምንሄድ ከሆነ የትም የሚያደርሰን አይመስለኝም። አገራችንም ምድረ ትቀራለች። ከዛ የወጡ ልጆቻችንም አንጎላቸውን ለሌላ አባክ ነው በችሎታቸው ሳይሰሩ ባክ ነው ይቀራሉ። ይሄ የእኛ የዛሬ ሽማግሌዎች ችግር ሳይሆን ወጣቶቹም የሚሮጡበት የሚሯሯጡበት የሚወያዩበት ነው። እና ወጣቶችን ደግሞ መስመር የምታስይዝ እናት ናት። እሷ ከገባት ነው ልጆቹ የሚገባቸው። እና አደራ የምለው እስቲ በየቤታችሁ ተወያዩበት። እስቲ ይሄ ፖለቲካ የሚባለው ነገር ምንድን ነው? እኛ ሀገር ፖለቲካ ፖለቲካ ይላል የኛ ሰው። ፖለቲካ ሲል ውሸት አጨራባሪነት ማለት ነው። ተባለ ሀገር ድምፅ ግን ያን ትርጉም አይደለም። እኔ ፖለቲካ ነው ዛሬ ለህዝብ ራስን መተማመን እድገት የሚያመጣውን የተፈጥሮ ሂደት ነው። የአንጎላዊ ምርማሬ ውጤት ነው። ለሀገር ደስታ የሚያመጣ ፕሮሴስ ነው። እነዚህ ነገሮችን ካሰብንባቸው ውጤታማ እንደምንሆን እኔ ምንም አልጠራጠርም።
ግድ ነው። አቶ ኃይሉ እንዳሉት ብዙ ጊዜ በሀገራችን በቅርቡ የምናየው የፖለቲካ ሂደት እና በፖለቲካ ውስጥ የሚተሳታፊ እና በአመራርም ውስጥ የሚገኙ ብዙ የተሳሳተ አመለካከት ያላቸው በቅጥፈት፣ በብልጠት፣ በጮሌነት የሀገር ፖለቲካ፣ የሀገር ህልውና፣ የህዝብ ደህንነት እንዲሰናከልና ህዝባችን ባለፈው ግንቦት ወር የተቀናጀውን ድል እንዲያጣ የሆነበት ሁኔታ አለ። ያን በተመለከተ ቅንጅት ካለፈው ምን ተምሯል? ወደፊት እንደዚህ አይነት ክስተቶችስ እንዳይከሰቱ ምን በማድረግ ላይ ትገኛላችሁ?
እኛ ኢትዮጵያውያን እዚህ ሀገር ያሉትም ሆነ ኢትዮጵያ ያሉት ለዴሞክራቲክ ፕሮሴስ እንግዳ ናቸው። እንግዳች ኖች ነን። ለፖለቲካ እንቅስቃሴም እንግዳዎች ነን። ታፍነን የቆየን ህዝቦች ነን። ነገር ግን ያንን የምንወጣበት መንገድ ማንም ትክክለኛውን መንገድ ያሳየን የለም። ስለዚህ ሁልጊዜ ጥቅም አለ ብሎ የሚያስቡ ሰዎች ፈጥነው ይደርሳሉ። ነገሮች ሲመቻቹ ነው ደግሞ የሚደርሱት እንጂ ችግሩ መሀል ገብተው አይታገሉም። ነገሮች ለውጤት ላይ ሲደርሱ የሚራራጡ ሰዎች ጥንቃቄ ያስፈልጋል። ከየት መጡ? በድንገት እነማን ናቸው? ከዛ ከዛ በፊት ምን ሲሰሩ ነበር? እና የኢትዮጵያ ህዝብ ፖለቲከኛ የሚላቸው እንደዛ አይነቶቹ ነው። እነኛ ናቸው በድንገት መጥተው ዛሬ እኛ በምንፈልገው መንገድ ሂዱ የሚሉን። የኢትዮጵያን ህዝብ እንደ ደንቆሮ የሚያዩ የኢትዮጵያ ህዝብ ይመራል እንጂ ምንድን ነው ከዚህ የበለጠ ምን ይፈልጋል የሚሉ አሉ። ዛሬ ከመንግስት አካል ውጭ እንኳን ሆኖ ዴሞክራት ነን የሚሉ ለኔ ለግሌ ነው የነገረው። የኤሊቶች ነው ፖለቲካ የሚሉ። ፖለቲካ ለኤሊቶች የሰጠ የለም። ፖለቲካ የህዝብ ነው። ጥቂት ኤሊቶች ተሰባስበው ቢሾው በጠመንጃ ይወስዱ እንደሆን ነው እንጂ ማን መርጧቸው ነው ስልጣን ላይ የሚቀመጡ ስለመሆኑ? ዲሞክራሲ ከሆነ የሚባለው ዲሞክራሲ በምርጫ ነው። እንግዲህ ህዝቡ እዚህ ፕሮሴስ ውስጥ አይግባ ከተባለ እንዴት አድርጎ ነው የህዝብ የሚመርጣቸው? ህዝብ ካልመረጣቸው ዴሞክራት እንዴት ይሆናሉ? ውጤታማስ እንዴት ይሆናሉ? ስልጣንስ ላይ ቢወጡ ህዝቡን ይዘው እንዴት ወደፊት ይዘው ይሄዳሉ? ህዝቡን ያልወሰደ በጥቅም ላይ የተሰባሰቡ ሰዎች አገርንም ራሳቸውንም የሚያጠፉ ናቸው። አንድ ፓርቲ ሲቋቋም በየትኛውም ሀገር እንኳን አዲስ ፓርቲ ይቅርና የቆዩትም ፓርቲዎች ራሳቸውን የማጽዳት ሂደት አለ። ውስጣቸው ያለውን ችግር ለመፍታት ሁል ጊዜ የችግሩ አካል እንጂ የእድገቱ አካል ያልሆኑትን ከውስጡ መመንጠር አስፈላጊ ነው። የሌላ አካል ተጠቃሚዎች ከሆኑ እንደ አንድ ዛፍ እኮ እያደገ ሲሄድ ቅርፊት እየበዛበት ይሄዳል። ቅርፊቱ እየተላጠ ሲሄድ አየር ያገኛል፣ እየተነፍሳል። የማደጉም ጉዳይ እያደገ ቶሎ ቶሎ ይሄዳል። የእኛም ፓርቲ እንደዚሁ ነው የሆነው። ይሄ ትልቅ ነገር አይደለም ለእኛ። ይሄ በአንድ ፖለቲካ ፓርቲ ውስጥ ተደጋግሞ በዓለም የተደረገ ነው። ዛሬ ግን እኛ ይሄ ልምድ ስለሌለን ብልጣብልጦች በሌላ መልክ ሊያቀርቡት ስለሚሞክሩ ይሄው ፈረሰ፣ ጠፋ፣ ወደመ ይላሉ የኢትዮጵያ ጠላቶች። አልወደመም፣ አልጠፋም። ፓርቲው ያለው ህዝቡ ያለበት ነው። ህዝብ ከሌለው ፓርቲ የጥቂት ግለሰቦች መሰባሰቢያ የብልጣብልጦች መናኸሪያ አይደለም። ፓርቲ ማለት ህዝቡ መጥቶ ተወያይቶ ለሀገሩ የሚበጀውን ሊያደርግ የሚፈልግበት መድረክ ነው። አሁን እነኛ ያንን የሰፊውን ህዝብ ንቀው የሚሄዱትን ህዝቡን ጋር ሳያጣሉን በፊት መገለላቸው ይሻላል። አሁን ሰው እነሱ በሚያወሩት ነው የሄዱ። ፓርቲው ፈረሰ አልፈረሰም ነው ምለው እኔ። የፈረሰው የብልጣብልጦች ክበብ ነው። የብልጣብልጦች ክበብ ደግሞ ድሮም አልተገነባም፣ እንዲሁ በድንገት የተፈጠረ ከመቅጽበት በማግስቱ ውጤት አገኛለሁ ብሎ የተሰባሰቡ ግለሰቦች ማለት እንዴ። ይሄ እኮ ፖለቲካ ኢትዮጵያ ሲካሄድ ብዙ አመታት አልፈዋል። አንዳንድ ግለሰቦች ለሶስት ወርም ከግርግሮች ያልሰሩ እኛ የፖለቲካው እኛን የሚመሰረዝ ነው ብለው ይኸው ዛሬም ስሙንም ምኑንም እያነሱ ሲያስቀምጡ እናያለን። ይሄ ብልጣብልጥነት ፖለቲከኛ የሚባለው ይሄ ነው። እኛ ደግሞ የምንለው ከህዝብ ጋር ያልሄደ ፖለቲካ አልሰራም፣ የህዝብን እምነት የሌለው የፖለቲካ ቡድን ውጤታማ ሊሆን አይችልም፣ የህዝብ ወገን ያልሆነ ደግሞ ለህዝብ ፋይዳ አይሰራም። በዚህ መንገድ ነው እኛ የምንመለከተው።
አሁን ከአነሷት ሀሳብ አያይዤ አንድ አጠር ያለች ጥያቄ ለመጠየቅ ወዳለሁኝ። እንዳሉት ብዙ የቅጥፈትና የብልጣብልጥ ፖለቲካ ሲካሄድ ከርሟል። ባለፉት ሶስት አመት በተለይ በሚያሳዝን ሁኔታ የህዝቡ ትግልና ፍላጎት እንዲቀጭ ተደርጓል። ሆኖም ግን ከዚህ ለመጠንቀቅ አንድ የታዘብኩትን ነገር ለመጠቆምና በዛ ላይ ያለውትን አስተያየት ፈልጌ ነው። ይኸውም አሁን በቅርቡ በግንቦት ሰባት ንቅናቄ በሚል ከቅንጅት የወጡ የቅንጅት አመራር አባላት የነበሩ ግለሰቦች የመሰረቱትን እንቅስቃሴ ሲነግሩን የዛሬ ስምንት ወር ቀደም ብለን ያጠናንበትና ያሰብንበት ጉዳይ ነው ይላሉ። ይህ ማለት እንግዲህ እናንተ ወደዚህ አካባቢ ወደ ሰሜን አሜሪካ ስትመጡ እንዲሁም ደግሞ እነዚህ የመጡት ግለሰቦች ከርሶ ቀደም ብለው በየቦታው በቅንጅት አንድነትና እንዲሁም ደግሞ በርሶ አመራር የሚያምኑ መሆናቸውን ፎቶግራፎን ስምዎን በመጠቀም ነበረ ህዝቡንም ድጋፉንም ሲሰበስቡ የነበረው። እንደዚህ አይነት ተግባር በእውነቱ የህዝብን ተስፋና እምነት ስለሚያመነምን በዚህ ጉዳይ ላይ ምን ይላሉ?
ችግር ነው ግን ከቅንጅት ልምድ ልንቀስም የምችል የምንቀስመው ነገር አለ። እነኚህ ሰዎች መጀመሪያውን ሲመጡ ከጉዳዩ ጋር የልብ ለልብ መግባባት አልነበረም። እኛ ህዝቡ በዛ ጊዜ ሆ ስላለ አብራችሁኑ ስላለ ከዛ ከየትም ተለቅሞ የመጡትን በሙሉ እንዲገቡ አደረግን። ይሄ እንግዲህ ፍቅር ስታሳይ ፍቅር ታገኛለች በሚለው ሲዮሪ ባልሰራው መንገድ ነው። በፖለቲካ መጀመሪያ አባል ነህ ብለን አንድ ሰው ከማረገች ማንን ነው እያስገባን ያለ ነው ብሎ ማየት አስፈላጊ ነው። ከዚህ በፊት አንድ ፓርቲ ለብቻው ቅንጅት ሳይደረግ በፊት ስናስገባ አንድ ሰው እከሌ ይግባ ፓርቲ ሲል ኮሚቴ አለ። ያ ኮሚቴ ያንን ግለሰብ መርምሮ ማንነቱን አውቆ ነው የሚያስገባው። ቅንጅት ሲመሰረት ግን ሁሉ በጥቅሉ በየፓርቲዎች ውስጥ የነበረው በሙሉ ነው የገባው። ስለዚህ ማጽዳት አልተቻለም። ዝም ብለን ተቀበለን። ዝም ብለን መቀበላችን ደግሞ የጊዜውን እጥረትና የወቅቱን የኢትዮጵያ አስቸኳይ ጉዳይ የሚመለከት ነው። አሁን ግን እዚህም ቢሆን የተደረገው ከዛ የተለየ አይመስለኝም። ይሄ የአባል ብዛት የሚባል ነገር አለ። ብዛት አይደለም ጥራት ነው እኛ የምንፈልገው። ጥራት የሌለው ፓርቲ መጨረሻ ላይ ነው መፈራሱ አይቀርም። እዚህም ቢሆን ኢትዮጵያም ውስጥ ቢሆን የጥራትን ማጠናከሪያ መንገድ ዘይደናል። አሁን ከእንግዲህ ወዲህ የዚህ በፊት የነበረው ጥፋት አይደገም። ጥፋት ጠፍቷል፣ ትክክል ነው። በችኩል ላይ የተሰራ በመሆኑ እንጂ አውቀን ያደረግነው አይደለም። ዛሬ ግን ፓርቲያችን እየጸዳ መስመር እያያዘ ነው ያለው እና ከዚህ በፊት የነበረውን አሁን እዚህ ያሉት ግን እነሱም ቢሆን ቤታቸውን እያጸዱ መሄድ አለባቸው። የወደፊት የት ነው የሚያደርሰን የሚለውን መጠየቅ አለባቸው እና አዲስ አበባ ካለው ፓርቲ ጋራ ግንኙነት አድርጎ መመሪያ መቀባበል፣ ችግሩን መገማገም እና ቶሎ ቶሎ ነገሳ አመጣ መወሰንና ማጽዳት ነው የሚያስፈልገው።
በዚህ አኳያ ትግሉን ለማጠናከር እና በተለይ ደግሞ በውጭ ሀገር ቅንጅትን እንቅስቃሴ ሆነ የህዝብን ድጋፍ ለማግኘት ምን ምን አይነት ተግባሮች በመከናወን ላይ ናቸው? አመራሩስ ምን ይመስላል?
እኛ በእውነት ዶክተር ታየን ማግኘታችን በጣም በጣም ከፍተኛ እድለኝ ውስጥ እንላለን። ምክንያቱም በዚህ በትግሉ አለም ሀገር ውስጥ የሰራው ስራ የኢትዮጵያን የሚሰሱት አይመስለኝም። ዛሬም ለሀገሩ ለመታገል የተዘጋጀ ለራሱ ሳይሆን ለሌሎቹ ጓደኞቹ ምሳሌ ሊሆን እንኳን የሚችል ሰው ነው ባይነኝ። ይህ ሰው በእውነት እንታወቃለን። ኢትዮጵያን በነበርን ጊዜ አብረን እንመካከራለን። እሱ የሌላ ድርጅት መሪ በመሆኑ ብቻ ነው ፖለቲካ ውስጥ እኛ ጋር ያልገባው እንጂ ፖለቲካን ጠልቶ አይደለም። ዛሬ እዚህ መጥቶ ግን ፖለቲካ ውስጥ ገብቶ እሰራለሁ ማለቱ በጣም ደስ ብሎኛል። እኔ ድርጅታችንም ይጠናከራል የሚለው በሱ ባለኝ እምነት ነው። ሌሎቹንም ስቦ ያስገባል፣ ያስተምራል። ትግሉ ጥንካሬውን የእሱን ትግል ታጋይነት አይተው ሌሎቹም ይገባሉ በሚል ተስፋ ነው ያደረግኩት እና በዚህ ላይ ቅድም ያልጨመርኩበት ጉዳይ ቢኖር የኢትዮጵያ መምህራን ማህበር እሱ በነበረ ጊዜ የሴቶች ተሳትፎ ከፍተኛ ደረጃ ደርሶ ነበር፣ በጣም ከፍተኛ ደረጃ። አሁን ቅድም የጠየቅሽኝም ጥያቄ በፓርቲውም ውስጥ ይሄ ጥንካሬ ዛሬ የሚደገማል የሚል እምነት አለኝ በክንጅት ውስጥ። ምክንያቱም ያሰራር ዘዴ አለው። ያሰራር ዘዴ የጭበት ዘዴ ሳይሆን ያሰራር ዘዴ ነው ያለው። ብዙዎቹ ሴቶች የሚሸሹት እንደተነገረኝ ብዙ ጭቅጭቅና ንትርክ ሴትም አንዳንድ ጊዜ እዚህ አካባቢ አለ ስላሉ አንዳንዶች እየፈሩ ይቀራሉ። ፈርተው ከቀሩ ትግል ውስጥ አይገቡም። ትግል ውስጥ ካልገቡ ውጤታማ አንሆንም። ስለዚህ እሱ እንደምንም ብሎ እነሱንም ቢሆን የማግባባትና የማስተማር መስመር የሚያሳዝ ችሎታ አለው ብዬ አምናለሁ። እና ከእንግዲህ ግን አገር ቤት በምንገባበት ጊዜ ትግሉ የበለጠ ጠንካራ ነው፣ የበለጠ አስኪ ነው። ነገር ግን ያ ተብሎ ይሄ ለካነካ አርጎ የመሄዱ ሰላማዊ ትግሉ ገና ገና መቼ ሄደና መቼ ተሰታከልንና ነው አሁን የሰላማዊ ትግል አብቅቷል እየተባለ የሚወራው እንዲሁ እንደው ከዳር ሆኖ ለመናገር ካልሆነ በስተቀር ውስጡ ገብቶ ለመስራት የፈለገ ከኢትዮጵያ ሕዝብ ጋር ቆሞ መታገል ለፈለገ አሁንም መድረኩ ክፍት ነው። ያ መድረክ ግን ከፍተኛ ሰራተኞችን ይጠይቃል፣ ፍቅር ያላቸውን ይጠይቃል፣ የሕዝብን ከፍ አድርገው የሚያዩትን ይጠይቃል። ግን ለራሴ የሚሉት ግን ለራሳቸው በዛው ይቀጥሉ ይሻላል። እኛ ትግላችን ለህዝብ ስለሆነ ለህዝብ የሚሉትን ሰዎች እንፈልጋቸዋለን። እዚህም እዛም ለወደፊትም በጣም እንፈልጋቸዋለን። እና አደራ የምለው ሴቶችም ሆኑ ወንዶች በዚህ ትግል እንዲታገሉ በዚህ ትግል እንዲገቡ ነው። አመሰግናለሁ።
አድማጮቻችን ከአቶ ኃይሉ ሻውል ጋር ያደረግነውን ውይይት የመጨረሻ ክፍል እንዲሁም ደግሞ ከዶክተር ታኘ ወልደ ሰማያት ጋር የምናደርገውን ውይይት በሚቀጥለው ሳምንት ይዘንላችሁ እንቀርባለን። እስከ ለአቶ ኃይሉ ሻውልም መልካሙ ሁሉ ሀገራቸው በሰላም ገብተው ትግላቸውን በሰላም ያካሄዱ ዘንድ ጸሎታችንና ምኞታችን ነው። ኢትዮጵያውያን አድማጮቻችን እንደምታውቁት ሁሉ ዛሬ ኢትዮጵያ ሀገራችን በከፍተኛ የኑሮ ችግር፣ በረሃብ፣ በጭቆና በተለያዩ አሰቃቂ ኑሮዎች ውስጥ ትገኛለች። እንዲሁም አገራችን በህልውና ደረጃ ምድሯ ለጎረቤት አገሮች እየተሸረሸረ በመሸጥ በውስጥ ደግሞ ለተለያዩ የውጭ ነጋዴዎችና ሀብታሞች አገራችን በቅኝ ግዛት በመፈራረስ ላይ መሆኗን ሁላችንም እንገነዘበው ነው። ይህም የሆነበት ዋናው ምክንያት ኢትዮጵያዊ መንግስት ባለመኖሩ ነው። ለዚህም ነው የዓለም አቀፍ የኢትዮጵያ ሴቶች ድርጅት ወገኖችን አገር ወዳድ ኢትዮጵያኖችን በሙሉ ጥሪ የሚያደርገው ኢትዮጵያዊ መንግስት አሁኑኑ ይመስረት በሚል በትግል መርህ ውስጥ እንዲሰለፉ ነው።
አድማጮቻችን ጥያቄ ወይም አስተያየት ካላችሁ በስልክ ቁጥራችን 2407824425 ደውሉልን። እንደገና ደግመዋለሁ 2407824425። ሬዲዮ ዝግጅታችንን በድረገጻችን www.ewointernational.org ነው። ዓለም አቀፍ የኢትዮጵያ ሴቶች ድርጅት ድምጽ ለዛሬ ያዘጋጀውን ፕሮግራም በዚህ ያጠናቀቃል። ሳምንት በተመሳሳይ ሰዓት በሌላ ፕሮግራም እስክንገናኝ ፈጣሪ አምላካችን ኢትዮጵያን ይጠብቅ እያልን እንሰናበታለን። በሰላም ሰንብቱ።